ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 29 2015 ዓ.ም ምረ ዝግጅታችን ጀመረ። ዛሬ በዩናይትድ ስቴትስ የምርጫ ቀን ነው። በመላው አሜሪካ የፕሬዝዳንቱ የስልጣን ዘመን አጋማሽ የሚደረገው የምክር ቤትና የአካባቢ ምርጫ እየተካሄደ ይገኛል። በዛሬው ምሽት ሰፋ ያለውን ጊዜውን የሚወስደውም በዘጋቢዎቻችን በተለያዩ አካባቢዎች ተዘዋውረው የላኳቸው የምርጫ ዘገባዎች ይሆናሉ። የኢትዮጵያ ወቅታዊ ጉዳይም እንቃኛለን። በኢትዮጵያ ፌደራል መንግስትና በህወሓት መካከል በደቡብ አፍሪካ የተደረገውን ስምምነት ተከትሎ እየተካሄዱ ስላሉ ውይይቶች ዘገባ ይኖረናል። እነዚህና ሌሎች ወቅታዊ ጥንቅሮችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎችን ማሰማችሁ ቆንጂት ታዬ ነኝ። ለቀጣዮቹ 2 ዓመታት የዩናይትድ ስቴትስን ምክር ቤት ማን እንደሚቆጣጠር ጥቂት ግዛቶች የሚወስኑበት የአጋማሽ ዘመን ምርጫ ዛሬ ማክሰኞ እየተካሄደ ነው። ይህ ምርጫ ዲሞክራቶች የተወካዮች ምክር ቤቱንና የሕግ መወሰኛ ምክር ቤቱን እንደተቆጣጠሩ በመቆየት የጆ ባይደንን ዘመነ መንግስት ያጠናክሩ እንደሆነ ወይም ደግሞ ቦታውን ለተፎካካሪ ሪፐብሊካኖች ይለቁ እንደሆነ ይለያል። በቅርቡ ፒው የተባለው የምርምር ማዕከል ባካሄደው ግምገማ 2/3 መራጭ በዚህ ምርጫ ዋናው ጉዳዩ ኢኮኖሚው መሆኑን ገልጿል። ባለፈው ሰኔ የሀገሪቱ ጠቅላይ ፍርድ ቤት ጽንስ ማስወረድን የሴቶች መብት አድርጎት የቆየውን ውሳኔ መቀልበሱን ተከትሎ ሴቶችና ለሁለቱም ፓርቲ ወገንተኛ ያልሆኑ መራጮች በማህበራዊ ጉዳዮች የተነሳ ዲሞክራቶችን ወደ መምረጥ እንዳዘነበሉ ተጠቁሟል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ትልቁ የሶማሊያ የቴሌኮሙኒኬሽን ኩባንያ ሆርሙድ ቴሌኮም ጋልማዱግ ክፍለ ግዛት ውስጥ በደረሰው ፍንዳታ በዚያ የሚገኘው ማዕከሉና አንደኛው የቴሌኮሙኒኬሽን ማማ ወይም ታወር እንደወደመ አስታወቀ። ውድመቱ የደረሰው ትናንት ጋልሙዱግ ውስጥ በመትገኘው ካያ በተባለች መንደር በደረሰው በመኪና ላይ የተጫነ ቦምብ ፍንዳታ መሆኑን ኩባንያው አስታውቋል። በደረሰው ውድመት የተነሳም በብዙ ሺዎች የሚቆጠሩ ነዋሪዎች በተንቀሳቃሽ ስልኮቻቸው ክፍያዎችን የሚፈጽሙበት አገልግሎት እንደተቋረጠባቸው ሆርሙድ ቴሌኮም አመልክቷል። ማዕከሉን መልሰን ገንብተን ለአካባቢው የቴሌኮሙኒኬሽን አገልግሎቱን እንቀጥላለን ሲል ኩባንያው ትናንት ባወጣው መግለጫ ቃል ገብቷል። አልሸባብ ትናንት ሰኞ በድረገጹ ላይ ባወጣው መግለጫ ካይብ ውስጥ በሚገኘው የመንግስቱ የጦር ካምፕ ላይ አጥፍቶ ጠፊ የቦምብ ጥቃት ማድረሱንና አስከትሎም ታጣቂዎቹ ተኩስ ከፍተው 37 ሰዎች መግደላቸውን አስታውቆ የነበረ ሲሆን በነጻ ምንጭ ግን አልተረጋገጠም። የሶማሊያ መንግስት የጭነት መኪና ላይ በተጠመደ ቦምብ ጥቃት መድረሱን አረጋግጦ ወታደሮቻችን የጦር ካምፑ ላይ ጥቃት የከፈቱትን የአልሸባብ ታጣቂዎች አሸንፈዋቸዋል ብሏል። ዩናይትድ ስቴትስ ራሱን እስላማዊ መንግስት ብሎ ለሚጠራው ቡድን የገንዘብና የቁሳቁስ ድጋፍ ይሰጣሉ ባለቻቸው አፍሪካ ውስጥ በሚገኙ ግለሰቦችና ቡድኖች ላይ ማዕቀብ ደንግጋለች። ዩናይትድ ስቴትስ ይህንን እርምጃ ስትወስድ አንድ ሳምንት ባልሞላ ጊዜ ውስጥ ሁለተኛዋ መሆኑ ነው። ሁለተኛው ዙር ማዕቀብን ተጣጥረው በዩናይትድ ስቴትስ ጥቅሞች ላይ ጥቃት ለማድረስ ፍላጎትና እቅድ ያለው ተብሎ የተወነጀለ ፋርሃድ ሁመር የተባለ ግለሰብን ጨምሮ ደቡብ አፍሪካ ውስጥ ባሉ አካላት ላይ መሆኑን አሶሲየትድ ፕሬስ ዘግቧል። ዩናይትድ ስቴትስ ባለፈው ሳምንት የሶማሊያ እስላማዊ መንግስት የጦር መሳሪያ አስተላላፊ ህዋስ ስትል በጠራችው አንድ ቡድን ላይ ማዕቀብ መደንገጓን የገንዘብ ሚኒስቴሯ አስታውቋል። እስላማዊ መንግስት ቡድን ኢራቅና ሶሪያ ውስጥ ከገጠመው ሽንፈት በኋላ አፍሪካ ውስጥ እንቅስቃሴውን እያሰፋ መሆኑን መንግስታዊ ሪፖርቶች ሲያመለክቱ ቆይተዋል። ግብጽ ሻርም ኤል ሼክ ላይ የተከፈተው የዓለም የአየር ንብረት ጉባኤ ቀጥሏል። ትናንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የተደቀነውን ጥፋት ለመቀልበስ የዓለም ሀገሮች በተለይም ባለጸጎቹ ሀገሮች ፈጥነው እርምጃ ይውሰዱ ሲሉ አስጠንቅቀዋል። የመንግስታቱ ድርጅት ለሚመራው ጉባኤ ባሰሙት ንግግር ጉቴሬሽ ወደ አየር ንብረት ገሃነመ እሳት ባንዳች ፍጥነት እየበረርን ነው ብለው የምንታገለው ለህልውናችን ስንል ነው፣ ነገር ግን እየተሸነፍን ነው ሲሉ አስጠንቅቀዋል። በዘንድሮ ጉባኤ ዋና መነጋገሪያው አጀንዳ ዩናይትድ ስቴትስን ጨምሮ ዋናዎቹ የበካይ ጋዝ አመንጪ የሆኑ ባለጸጎቹና በኢንዱስትሪ ያደጉ ሀገሮች የአየር ንብረት ለውጥ ለሚያደርሰው ጉዳት በይበልጥ ተጋላጭ ለሆኑት ሀገሮች እንዴትና ምን ያህል ድጋፍ መስጠት አለባቸው የሚለው እንደሚሆን ተጠቁሟል። በመጨረሻም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እውነተኛ ሲሉ የገለጹትን ድርድር ለማድረግ ፈቃደኛ ነች ሲሉ ተናገሩ። የዩክሬኑ መሪ ግብጽ ሻርም ኤል ሼክ ውስጥ በዓለም የአየር ንብረት ጉባኤ ላይ ለተሰበሰቡት መሪዎች ዛሬ ንግግር ከማሰማታቸው በፊት በሰጡት ቃል የዩክሬን ድንበር ከተከበረ፣ በሩሲያ ጥቃት ለተጎዱ ካሳ ከተሰጠ፣ ጥቃት የፈጸሙ ደግሞ በተጠያቂነት የሚያዙ ከሆነ ከሞስኮ ጋር ለመደራደር ፈቃደኛ ነን ብለዋል። ቀደም ሲል ዋሽንግተን ፖስት ባወጣው ሪፖርት ዩክሬን ከሩሲያ ጋር የሰላም ድርድር ለማድረግ ፈቃደኝነት እንድታሳይ ዩናይትድ ስቴትስ እንደምትፈልግ ማመልከቱ ይታወሳል። በዘገባው መሰረት ኪየቭ ያን ፈቃደኝነት ስታሳይ የሚሰጣትን ዓለም አቀፍ ድጋፍ ያጠናክርላታል ብሏል ሪፖርቱ። ፕሬዚደንት ዜሌንስኪ ከሩሲያ ጋር ለመደራደር ሀገራቸው ፈቃደኛ መሆኗን መናገራቸውን በተመለከተ የተጠየቁ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ዩክሬን ለመደራደርም ይሁን ላለመደራደር የምትወስደው አቋም የሚወሰነው በዩክሬን አመራር እንጂ ዩናይትድ ስቴትስ በመትለውም ሆነ በመታደርገው አለመሆኑን መረዳት ያስፈልጋል ሲሉ መልስ ሰጥተዋል። የዩክሬን የብሔራዊ ጸጥታና የመከላከያ ምክር ቤት ኃላፊ አሌክሲ ዳኒሎቭ በበኩላቸው ድርድር ለማካሄድ ዋናው ቅድመ ሁኔታ የሀገራቸው የግዛት አንድነት መከበር ይሆናል ብለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በኪየቭ ከዩክሬን ፕሬዝደንትና ከፍተኛ ባለስልጣናት ጋር ባደረጉት ውይይት የዩናይትድ ስቴትስን ቀጣይ ጠንካራ ድጋፍ አረጋግጠውላቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ የማክሰኞ ምሽት የሬዲዮ ዝግጅታችንን ነው እየተከታተላችሁት ያላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ለዛሬ ሰፋ ያለ ጊዜ ወደሚወስደው የአብይ ርዕስ ዘገባችን እንለፍ። ዛሬ ማክሰኞ ጥቅምት 29 2015 ዓ.ም ምረት በዩናይትድ ስቴትስ የምርጫ ቀን ነው። አሜሪካውያን የተወካዮች ምክር ቤቱ በዋን አብላጫ የመቀመጫ ቁጥጥር ስር ሆኖ እንደሚቀጥል ይወሰናሉ። ይህ የፕሬዝዳንት ጆ ባይደን የስልጣን ዘመን አማካይ ጊዜ ምርጫ ነው። የተወካዮች ምክር ቤቱ የህግ መምሪያ ሁሉም 435 መቀመጫዎች ድምጽ ይሰጥባቸዋል። 100 መቀመጫ ባለው የህግ መወሰኛ 35 ወንበሮች ለሽሚያው ክፍት ናቸው ዛሬ ይሞላሉ። እስካሁን ባሉት ቀናት ተከፍቶ በነበረው የድምጽ መስጫ ግዜ ውስጥ 42 ሚሊዮን መራጭ በአካል ወይም በፖስታ ድምጹን ሰጥቷል። በዚህ ምርጫ ላይ የዛሬ 4 አመት በነበረው ያማካይ ዘመን ምርጫ ድምጽ ከሰጠው 115 ሚሊዮን የበለጠ ሰው ሊወጣ እንደሚችል አንዳንድ ተንታኞች ገምተዋል። እስከዛሬ ላለው ግዜ ዲሞክራቶቹ በምክር ቤቱ ሁለቱም መምሪያዎች ውስጥ እጅግ ጠባብ የሆነ የበላይነት ይዘው ቆይተዋል። ሰሞኑን የተካሄዱ የህዝብ ዝንባሌና አዝማሚያ ጥናቶች እንዳሳዩት ከሆነ ሪፐብሊካኑ የህግ መምሪያውን ከዲሞክራቶች ሊነጥቁ ምናልባትም በህግ መወሰኛውም እንዲሁ የበላይነቱን ሊቆጣጠሩ ይችላሉ። ውጤቱ እንግዲህ እንደተገመተው ከሆነ አንድ ፓርቲ ሙሉን የተወካዮች ምክር ቤት ወይም አንዱን መምሪያ ይቆጣጠርና ዋይት ሃውስ ካለው ተቀናቃኝ ፓርቲ ጋር የተራዘመ ትንቅንቅ ውስጥ ሊገቡ ይችላሉ። በኬን ብሬድሚየር የተጠናቀረውን የአሜሪካ ድምጽ ዘገባ እንግዱ ወልዴ እንደሚከተል ያቀርባል።
በዛሬው የአሜሪካ አጋማሽ የፕሬዝዳንታዊ ዘመን ምርጫ ሚሊዮን አሜሪካውያን የምክር ቤትና የሴኔት ተወካዮቻቸውን ይመርጣሉ። ምርጫው የኮንግረስን የፍልስፍና ወይም የሐሳብ ቅርጽ በመወሰን በዲሞክራቲኩ ፕሬዝዳንት ጆ ባይደን ሁለተኛ አጋማሽ የስልጣን ዘመን በዋሽንግተን የሚደረገውን የፖለቲካ ሙግት ቅርጽ እንደሚያሳይ ይጠበቃል። ሁሉም 435 የሚሆኑት የተወካዮች ምክር ቤት መቀመጫዎች ለምርጫ ቀርበዋል። አብዛኞቹ የድምጽ መለኪያ ጥናቶች ሪፐብሊካኖቹ እንደሚቆጣጠሩት ያመለክታሉ። ዲሞክራቶች ሴኔቱንም ሆነ የተወካዮች ምክር ቤቱን በጥቂት ወንበሮች ብልጫ እስካሁን ተቆጣጥረዋል። የቅድመ ምርጫ ናሙና ውጤቶች እንደሚያሳዩት ግን ሪፐብሊካኖቹ የተወካዮች ምክር ቤቱን ምናልባትም ሴኔቱንም ሊቆጣጠሩ ይችላሉ። እንዲህ አይነቱ ውጤት ማለትም አንድ ፓርቲ ምክር ቤቱን ወይም ሴኔቱን ሲቆጣጠር ሌላው ፓርቲ ደግሞ ዋይት ሃውስን ሲይዝ ከዚህ በፊት የተራዘመ የፖለቲካ አጣብቂኝ ያስከትላል። አንድ ታዋቂ የአሜሪካ የድምጽ መለኪያ በይነ መረብ 538.com በመባል የሚታወቀው ለሪፐብሊካኖቹ 55% ሴኔቱን የማሸነፍ እድል ሲሰጥ የተወካዮች ምክር ቤቱን የመቆጣጠራቸውን እድል ደግሞ 83% አድርጎታል። ሪፐብሊካኖቹ 13 መቀመጫዎችን በምክር ቤቱ እንደሚያገኙ ሲያስቀምጥ ይህም 225 ለ210 ሪፐብሊካኖቹ እንዲመሩ ያደርጋዋል ብሏል። በሴኔት ደግሞ አንድ መቀመጫ ሪፐብሊካኖቹ አሸንፈው 51-49 በሆነ ውጤት ይቆጣጠራሉ የሚል ግምት አስቀምጧል። realclearpolitics.com የተሰኘው ሌላው ተቋም ደግሞ የሪፐብሊካኖቹን እድል ከፍ አድርጎ በመገመት በሴኔቱ 3 መቀመጫዎችን እንደሚያገኙ አስቀምጧል። በተወካዮች ምክር ቤት ደግሞ ከ14-48 መቀመጫዎችን እንደሚያሸንፉ ተንብየዋል። በቅርቡ በፒው ሪሰርች ሴንተር በተባለ ተቋም በተደረገው ጥናት 3 እጅ ለሚሆኑት አሜሪካውያን በዚህ ምርጫ የኢኮኖሚ ጉዳይ ዋና አንገብጋቢ ጉዳይ ነው። ሴናተር ራፋኤል ዋርኖክ ከፍተኛ ፉክክር ባለበት በጆርጂያ የዲሞክራቲክ ፓርቲን በመወከል በድጋሚ ምርጫ በመወዳደር ላይ ናቸው። ዲሞክራሲ ራሱ ለምርጫ ቀርቧል ሲሉ የዛሬውን ምርጫ አስፈላጊነት አጽንኦት ሰጥተውታል። ተፎካካሪው የሪፐብሊካኑ ሄርሸል ዎከር በተመሳሳይ የምርጫውን ወሳኝነት ተናግረዋል። አሁን በትክክል ካላደረግን ይህች ሀገር ነገ የማናውቃት ሀገር ልትሆን ትችላለች ብለዋል። ሪፐብሊካኖቹ የባይደን አስተዳደር ለዩክሬን ጦርነት 27 ቢሊዮን ዶላር መሳሪያና የሰብአዊ እርዳታ የማድረጉን ጉዳይ በቅርበት በማብጠልጠል እየመረመሩ ነው። አንዳንድ ሪፐብሊካኖችም የባይደንን ግማሽ 2 ዓመት የሥራ አፈጻጸም ለመመርመር ዝተዋል። በተለይም በሺ የሚቆጠሩ ሰነድ የሌላቸው ስደተኞች በደቡብ ድንበር በኩል ወደ አሜሪካ መግባታቸውን በተመለከተ የቀድሞ ፕሬዝዳንት ዶናልድ ትራምፕ በመጪው 2024 በሚደረገው ምርጫ መሳተፋቸውን በተመለከተ የዛሬው ምርጫ በተጠናቀቀ ቀናት ውስጥ እንደሚያሳውቁ ፍንጭ ሰጥተዋል።
ዛሬ በመላው አሜሪካ የሚካሄደውን የምክር ቤትና የአካባቢ ምርጫ አስመልክቶ ያሰናዳነውን ልዩ ዘገባዎችን ነው እየተከታተላችሁት ያላችሁት። በዛሬው የሚካሄደው ምርጫ በአሜሪካ ኮንግረስ የዲሞክራቲክ ፓርቲ የአብላጫውን በሩን እንዲያዘ ይቀጥላል ወይስ ስፍራውን ለሪፐብሊካን ይለቃል የሚለውን ጥያቄ የሚመለስበት ነው። መራጮች ፕሬዝዳንት ባይደንን በመደገፍ ፓርቲያቸው ሰኔቱንና የተወካዮች ምክር ቤቱን አብላጫ እንዲያዘ ይቆያል ወይስ ቦታውን ለተፎካካሪ ይለቃል? የአሜሪካ ድምጿ ካትሪን ጂፕሰን የላከችውን ዘገባ አሁንም እንግዲህ ወልድ ያቀርባል።
ዛሬ ማክሰኞ የሚካሄደው ምርጫ በአሜሪካ ኮንግረስ የዲሞክራቲክ ፓርቲው የአብላጫውን በሩን እንዳያዘ ይቀጥላል ወይስ ስፍራውን ለሪፐብሊካን ይለቃል የሚለው ጥያቄ የሚመለስበት ነው። መራጮች ፕሬዝዳንት ባይደንን በመደገፍ ፓርቲያቸው ሴኔቱንና የተወካዮች ምክር ቤቱን አብላጫ እንዳያዘ ይቆያል ወይንስ ቦታውን ለተፎካካሪ ይለቃል? ከፔንሲልቬኒያ እስከ ኦሃዮ፣ ከኔቫዳ እስከ ኒውሃምፕሺር እጩዎች የመጨረሻውን የምረጡኝ ዘመቻ አድርገዋል። በዚህ ምርጫ አሜሪካ በሚቀጥሉት 2 ዓመታት የምትከተለው አቅጣጫ ይወሰናል። የቪኦኤ ካትሪን ጂፕሰን እንደዘገበችው ወሳኝ ከሆኑት ግዛቶች አንዷ በሆነችው ጆርጂያ ቀኑ በጸሎት ተጀምሯል። ከዛም የሪፐብሊካን ሴኔት እጩ በሆኑት ሄርሸል ዋከር ማስጠንቀቂያም ተሰምቷል። የዋከር ደጋፊዎች በጆ ባይደን ተበሳጭተዋል።
After all what Democrats have done, I just can't sit back and allow the country to just fall behind.
ዲሞክራቶቹ ያን ሁሉ ካደረጉ በኋላ ሀገሪቱ ስትወድቅ ቁጭ ብያ ላይም ድንበር ላይ ያለው ችግር ከቁጥጥር ውጪ ነው። ጆ ባይደንም ችግሩን በተመለከተ ምንም መፍትሄ የሚሰጥ አይመስልም።
ፒው ሪሰርች ሴንተር የተባለው የድምጽ መለኪያ ተቋም ባደረገው ጥናት 3 እጅ ለሚሆኑት አሜሪካውያን በዚህ ምርጫ የኢኮኖሚው ጉዳይ ዋና አንገብጋቢ ጉዳይ ነው።
The housing market, the price of gas, you're noticing in the grocery
የቤት የነዳጅ እንደምታውቁ የምግብ ሸቀጥ ዋጋም በጣም ውድ ነው። አንዳንድ ሸቀጦችማ በጥራሽ አታገኛቸው።
የዋከር ተቀናቃኙ ሴናተር ራፋኤል ዋርኖክ በአለፈው አመት በድጋሚ ምርጫ አሸንፈው ዲሞክራቶች ሴኔቱን እንዲቆጣጠሩ አስችለዋል። በዚህም ባይደን አጀንዳቸውን ማስፈጸም ችለዋል።
Economy is the number one issue for me and I think that the Democratic Party and Senator Warnock in particular
የኢኮኖሚው ጉዳይ ለኔ ዋናው ጉዳይ ነው። እንደሚመስለኝ የዲሞክራቲክ ፓርቲውና ሴናተር ዋርኖክ የተራ አሜሪካውያን የዕለት ተዕለት ጉዳይ ላይ ያተኩራሉ። ሪፐብሊካኖቹ ግን ስለ ስቶክ ማርኬትና ስለ ሌላ ጉዳይ ነው ማውራት የሚወዱት።
ባለፈው ሰኔ ጠቅላይ ፍርድ ቤቱ በፌደራል ደረጃ የነበረውን የጽንስ ማስወረድ መብት እንዲያከትም ካደረገ በኋላ ሴቶችና ከየትኛውም ፓርቲ ያልወገኑ መራጮች ድምጻቸውን ለዲሞክራቲክ ፓርቲ እንዲሰጡ አድርጓቸዋል።
That's very concerning to me. I think everybody should have access to health care.
ያለ እኔ በጣም አሳሳቢ ጉዳይ ነው። እንደሚመስለኝ አመለካከታችን ምንም ሆነ ምን ሁሉም ሰው የጤና አገልግሎት ሽፋን ማግኘት አለበት። በሮና ዌድ ወይም ደግሞ በጽንስ ማቋረጥ ጉዳይ ላይ ያለን አመለካከት ምንም ይሁን ምን
የተወሰኑት ግዛቶች ውስጥ ሁለቱም ፓርቲዎች ተቀራራቢ ድምጽ በሚያገኙበትና አሸናፊው ባለየበት ሁኔታ እዚህ በጆርጂያ ያሉ መራጮች የአሜሪካ ሴኔትን ማን ይቆጣጠራል የሚለውን ለመመለስ ቁልፍ ናቸው። ሁሉም 435 የሚሆኑት የተወካዮች ምክር ቤት መቀመጫዎች ለምርጫ ቀርበዋል። አብዛኞቹ የድምጽ መለኪያ ጥናቶች ሪፐብሊካኖቹ እንደሚቆጣጠሩት ያመለክታሉ።
የአሜሪካ ምርጫ ቀን ልዩ ዘገባዎቻችን እንደቀጠሉ ናቸው። ዛሬ የተካሄደ ባለው ምርጫ አንድ ሳምንት ቀደም ብሎ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለህዝባቸው ባደረጉት ንግግር የአሜሪካ ዲሞክራሲ ጥቃት እየደረሰበት ነው ብለው ነበር። ለዚህም ከርሳቸው በፊት ፕሬዝዳንት የነበሩት ዶናልድ ትራምፕ የምርጫ ውጤቱን ለመቀበል ፈቃደኛ አለመሆናቸውን እንደ ምክንያትነት ጠቅሰዋል። በአሜሪካ ምክር ቤት ላይ ደረሰውን የጥር 6 ጥቃትና ከሳምንታት በፊት በምክር ቤቱ አፈጉባኤ ናንሲ ፔሎሲ ባለቤት ላይ ተፈጸመውን ጥቃት በመጥቀስም የፖለቲካ ሁከት እየጨመረ መሄዱን አመልክተዋል። ሆኖም አንዳንድ ተንታኞች በአሜሪካ ዲሞክራሲ ማሽቆልቆል የጀመረው ከትራምፕ በፊትም እንደሆነና በመግለጽ ይከራከራሉ። ለመሆኑ የአሜሪካ ዲሞክራሲ የተደቀኑበት ፈተናዎች ምንድናቸው ስንል በሞርጋን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያን አነጋግረናቸዋል።
በእውነት በትራምፕ በስልጣን ላይ በነበሩበት ወቅት የምርጫ ውጤቱን አለመቀበላቸው አሁን ለሚታየው በአሜሪካ ውስጥ ለሚታየው የዲሞክራሲ ማሽቆልቆል እንደ ምክንያትነት ይቀርባል?
እርግጥ ነው የፕሬዝዳንት ባይደን አነጋገርና ያለፈውን ፕሬዝዳንት መውቀስ ትክክለኛ ነው። ምክንያቱም ትራምፕ በአሜሪካ ፖለቲካ ውስጥ እንግዲህ ለመጀመሪያ ጊዜ አሉታዊ ተጽዕኖ ያደረገና አሉታዊ ሁኔታ የፈጠረ ነው። ግን ባይደን እንዳለው በዚህ በፕሬዝዳንት ትራምፕ ብቻ የሚወሰን ሳይሆን ብዙ አዝማሚያዎች ነበሩ። እና ከብዙ አዝማሚያዎቹ መካከል የትራምፕ መምጣትና በተለይም ደግሞ ምርጫውን አልቀበልም ብሎ የህዝብን ድምጽ ጥያቄ ውስጥ ማስገባት አንደኛው ምክንያት ሊሆን ይችላል እና ብዙ ምክንያቶች አሉ። የሀገር ውስጥ ምክንያቶችም ከውጭ ተጽዕኖ የሚመጡ ምክንያቶች አሉ። እነዛ አሉ። ግን ባይደን እንዳለው ትራምፕ ላይ ብቻ ማተኩሩ ሳይሆን ትራምፕ አንደኛው ነው። ምናልባት የመጨረሻውንም ደግሞ ሚዛን የደፋ ሊሆን ይችላል ማለት ይቻላል።
ሌሎችም ጥናት አጥኚዎች ለምሳሌ ፍሪደም ሃውስ የተሰኘው ተቋም በዚህ ዓመት ባወጣው ሪፖርት ላይ ላለፉት 16 ዓመታት የአሜሪካ ውስጥ የዲሞክራሲ ማሽቆልቆል እየታየ ነው። በአሜሪካ ብቻ ሳይሆን በዓለም ደረጃም ዲሞክራሲ ያሽቆለቆለ ነው የሚል ሪፖርት አውጥቷል። በእውነት ለዚህ በእነዚህ ዓመታት ውስጥ አሜሪካ ውስጥ ለሚታየው ዲሞክራሲ ማሽቆልቆል ምክንያቶቹ ምንድን ናቸው? ዋነኛዎቹ ብለን ብናነሳ
እንግዲህ ብዙ ምክንያቶች ብዙ ናቸው። ዋናው አንጋፋዎቹ ግን አንደኛ አገር ውስጥ በሚከሰቱ ሁኔታዎች ናቸው። አገር ውስጥ ለምሳሌ ህዝቡ ንቁ ተሳትፎ አለማድረጉ፣ ዴሞክራሲ፣ ሰብአዊ መብት የሚባሉ ዝም ብለው የሚመጡ እና በራሳቸው የሚሄዱ ሰው መሆን የለባቸውም። ተጠበቅበትን ማድረግ ያለበት ግዴታ መወጣት ያለበት ይመስለኛል። የኢኮኖሚዎቹ የኢኮኖሚ ሁኔታ መውደቅ፣ የባለስልጣናት በስልጣን ላይ መባለግ ኮረፕሽን የሚባለው፣ እንደዚሁም ደግሞ የዚህ ሶሻል ሁኔታው እየላላ መምጣቱ በትምህርት ቤትም በኩል ደግሞ ቢሆንም ከመጀመሪያው ጀምሮ ከመጀድሮ ለምሳሌ ሲቪክ ትምህርት የሚባል አለ እና ከኤሌመንተሪ ከአንደኛ ደረጃ ጀምሮ ስለ ሲቪክ፣ ስለ ዴሞክራሲ ሂደት፣ ስለ አገር ሁኔታ፣ ስለ በየጊዜው የሚደረጉን ሁኔታዎች ለተማሪዎች ማስተማር ነበር እና ያ ሁሉ እያሽቆለቆሎ ሄደዋል። በሁለተኛው ደግሞ ምዕራፍ የሚታየው ከውጭ የሚመጣ ተጽዕኖ ነው። ከውጭ የሚመጣ ተጽዕኖ ማለት ለምሳሌ አሜሪካን የሚፎካከሩ አገሮች ብቅ ብለዋል። ዋነኛው ብሪክስ የሚባሉ ለምሳሌ ብራዚል፣ ራሽያ፣ ኢንዲያ፣ ቻይና እነዚህ የአሜሪካንን አንጋፋነት በፖለቲካውም በኢኮኖሚ አንጋፋ መሪነቷን እየተፎካከሩ ነው እና ያም አንደኛ ነው። ይሄ የውጭውና የውስጡ አሁን አሉታዊ ተጽዕኖ አንድ ላይ ሲመጣ አገሮች አሜሪካም እያሽቆለቆለ ትችላለች፣ ተጽዕኖ ይኖራታል። በመጨረሻም ደግሞ ሶስተኛ ከታሪክ ሂደትም ደግሞ ያደጉ አገሮች ከጊዜ ብዛት ማሽቆልቆላቸው አይቀርም። ይሄ የታሪክ ሂደት ነው።
እንግዲህ አሁን ይህን እየተነጋገርን ባለንበት ሰዓት አሜሪካ ውስጥ የፕሬዝዳንት ስልጣን ዘመን አጋማሽ ምርጫ፣ የምክር ቤትና የአካባቢ ምርጫ እየተካሄደ ነው። በዚህ ምርጫ ላይ በተለይ የመራጮች በምርጫው ውጤት እምነት ማጣት፣ ተመራጮች ደግሞ ምናልባት የምርጫ ውጤቱን ያለመቀበል በአሜሪካ ውስጥ ብዙ ጊዜ ያልተለመዱ ሂደቶች ይኖራሉ የሚል ስጋቶች ይታያሉ እና ይሄ ለዲሞክራሲ ማሽቆልቆል ምን ያክል ስጋት ነው?
እንዴ በጣም ትልቅ አስጊ ሁኔታ ነው። የአሜሪካ ሁኔታ በጣም የሚያስፈራ ነው፣ ጠንቅቀን ለምንከታተለው። ምክንያቱም መስቀለኛ መንገድ ላይ ነች አሁን አሜሪካ ያለችው። አንቀበልም፣ የህዝብን ድምፅ አንቀበልም ጥያቄ ላይ እናደርጋለን ማለቱ ስርዓቱ ላይ ጥያቄ ማስቀመጥ ነው። ስርዓቱን አለመቀበል ነው። ስርዓቱን መጠራጠር ነው። ይሄ በአሜሪካ ውስጥ ያልነበረ ነገር ነው። አንደኛው እሱ ነው። ሁለተኛው ደግሞ ለማሽቆልቆሉም ደግሞ አሁን ለምርጫም ሁኔታ አስጊ ሆኖ የሚታየው የሰው በዚህ በመሪዎቹ መካከል የሚደረገው ንትርክ ህዝቡን ከፖለቲካ ሂደት ከፖለቲካ መስክ ገሸሽ እንዲያደርግ ያደርገዋል። በእንግሊዘኛው ይቅርታ እንግሊዘኛውን ቃል መጠቀም የሚፈልጌ ሳይሆን አፓቲ፣ ቮተርስ አፓቲ የሚባል አለ። ምን ቸገረኝ እኔ አንደኛ እነኚህ ሰዎች እንደዚህ ይባላሉ፣ እኔ እዛ ውስጥ ምን አገባኝ? አንደኛ እሱ ነገር ነው። ሁለተኛ ነገር ደግሞ የኔ አንድ ምርጫ ምንም ፋይዳ አያደርገውም እና ህዝቡ የመረጠውን እቀበላለሁ፣ የኔ አንድ ድምጽ ምንም አይደለችም የሚባል ደግሞ እንትን አለ። በተለይ ደግሞ አዲስ መጤዎች ይሄ ምርጫ የአሜሪካ ሀገር ምርጫ ብዙ የተለፋበት ነው። ብዙ ሰዎች የሞቱበት ነው። ጥቁሮች የተገረፉበት፣ በውሻ የተበሉበት፣ የተነከሱበት ሁኔታ ነው እና ብዙ ደም ፈሶበታል፣ ብዙ ህይወት አልፎበታል እና አሁን የምርጫ ለምሳሌ መድኃኒት ሽያጭ ቅናሽ ይደረጋል አይደረግም? የሰራተኛ ደሞዝ በሰዓት 15 ብር ይሆናል አይሆንም? የዚህ አካባቢ ሁኔታ ማን ነው የሚያስጠብቀው? እነዚህ አንገብጋቢ የሆኑ ጥያቄዎች አሉ። ያን እርስት አድርጎ ግደልሽነት ተገቢ መስሎ አይታየኝም። እነዚህ ሁኔታዎች ተደማምረው የአሜሪካንን የዲሞክራሲ ማሽቆልቆል በዓለም በሙላ ነው በነገራችን ላይ ማሽቆልቆል ምክንያት ሊሆን ይችላል።
ሌላው ደግሞ ምናልባት በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ የዚህ ሐሰተኛ መረጃዎች ስርጭት ለዲሞክራሲ ማሽቆልቆልም እንደ አንድ ግብአት ተደርጎ ይጠቀሳልና ያስ ምን ያክል ተጽዕኖ አለው?
በጣም 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 አሉታዊ የሆነ ተጽዕኖ አሳድረዋል። ብሎ የነሱ ፍላጎት ምንድነው? ቁጥር አባሰው ገንዘብ ለማግኘት ነው። እና የኤቲክስ ነገር የላቸውም፣ ትምህርትም የላቸውም፣ ቋንቋቸው ያልተገራ፣ በስነ ልቦናቸው ያሽቆለቆሉ ናቸው። እነዚህ አሉታዊ
እንግዲህ አመኔታን ይሸረሽራሉ ማለት ነው።
ሸረሸሩ ምክንያቱም አንደኛ ግዴታቸው ምን እንደሆነ ምክንያቱም ህዝቡንም ደግሞ እንዳወናበዱ እነዚህ ነገሮች እንግዲህ ስላልተከታተሉ ህዝቡን በአሜሪካ ብቻ ሳይሆን በኢትዮጵያ ብቻ ሳይሆን በዓለም በሞላ አንተን ብዥታ ፈጥረውበታል።
ዲሞክራሲ መሪ ሆና ለረጅም ጊዜ የቆየች ሀገር ናት እና አሜሪካ ውስጥ ዲሞክራሲ ማሽቆልቆሉ ቅድም ባነሳቸው በውስጥም በውጭም ተጽዕኖች ምን ተጽዕኖ ይፈጥራል በአጠቃላይ በዓለም ስርዓት ላይ?
በጣም በጣም ተጽዕኖ ያስከትላል። ምክንያቱም ባመን ወደንም አልወደንም ብዙ አገሮች እንደ አሜሪካንን እንደ ዴሞክራሲ መቅረጽ እንደ ዴሞክራሲ ፋናወጊ አድርገው ነው የሚያዩት። እርግጥ ያ ሁኔታ ነበር በዚህ በቀዝቃዛው ጦርነት ጊዜ ከሁለተኛው ዓለም ጦርነት በኋላ በወታደርም በኢኮኖሚም በፖለቲካ መስተማቷ በጣም ያየለ ነበር። ሄጂሞኒክ ፓወር ቀደም እንዳልነው እንደዛ ነበር። አሁን ሰቡ አመኔታ ፈጥሯል። ያ አመኔታ ጥያቄው ሲወጣ ህዝቡ ዴሞክራሲንም ደግሞ አሜሪካንም ሁሉ ጥያቄው ሲያስገባልና በየአገሩ አሉታዊ ተጽዕኖ ሊፈጥር ይችላል።
ፕሮፌሰር ጌታቸው ከአሜሪካ ድምጽ ጋር ለነበሩት ቆይታ በጣም እናመሰግናለን።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን።
ዛሬ በአሜሪካ እየተካሄደ ያለውን ምርጫ አስመልክቶ ወደ እናንተ የምናደርሳቸውን ዘገባዎች እንመለስባቸዋለን። አሁን ወደ ኢትዮጵያ ወቅታዊ ጉዳዮች እንለፍና የኢትዮጵያ ፌዴራል መንግስትና ህወሓት በደቡብ አፍሪካ የደረሱበትን ስምምነት ለማስፈጸም የሚደረገውን ጥረት መደገፏን እንደምትቀጥል ዩናይትድ ስቴትስ አስታውቃለች። ዩናይትድ ስቴትስ በስምምነቱ አፈጻጸም ዙሪያ በናይሮቢ በመካሄድ ላይ የሚገኘውን ውይይት እንደምታደንቅ የገለጹት የሀገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ሁለቱም ወገኖች የጦር መሳሪያ ድምጾችን ዝም ለማሰኘት ቁርጠኝነታቸውን የሚያሳይ ተጨባጭ እርምጃ እየወሰዱ ነው ብለዋል። ውይይቱ እስከ ነገ እንደሚቀጥልም ይጠበቃል። ኬኔዲ አባተ ተከታዩን ዘገባ ልኳል።
በፕሪቶሪያው የሰላም ስምምነት አተገባበር ዙሪያ የኢትዮጵያ መንግስትና የህወሓት ተወካዮች ትናንት ጥቅምት 28 2015 ዓ.ም በኬንያ ናይሮቢ የጀመሩት አዲስ ውይይት ቀጥሏል። የናይሮቢው ውይይት ከሚዳስሳቸው ጉዳዮች መካከል የህወሓት ታጣቂዎችን ትጥቅ የማስፈታት ሂደትና በትግራይ ክልል የሰብአዊ እርዳታ ተደራሽነትና መሰረታዊ አገልግሎቶችን ማስጀመር የሚሉት ይገኙበታል። በደቡብ አፍሪካ የተደረሰውን ስምምነት ለማስፈጸም በሚል በመካሄድ ላይ የሚገኘው የኛውን የኑይት ዩናይትድ ስቴትስ አድንቃለች። የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ሁለቱም ወገኖች ስምምነቱን ለማስፈጸም የሚያስችሉ ተጨባጭ እርምጃዎችን በመውሰድ ላይ ናቸው ብለዋል።
The parties are in Nairobi and keeping with the provision that the Ethiopian National Defense Fund and the Tigrayan Defense Force would meet within 5 days to work out the implementation.
የኢትዮጵያ መከላከያ ኃይልና የትግራይ ኃይሎች በአምስት ቀናት ውስጥ ተገናኝተው በአፈጻጸም ላይ እንደሚሰሩ በተገለጸው መሰረት ፓርቲዎቹ በናይሮቢ ይገኛሉ። እንዲሁም በስምምነቱ እንደተገለጸው በሁለቱ ከፍተኛ አዛዦች መካከል የስልክ መስመር ተዘርግቷል። እነዚህ ተጨባጭ ማስፈጸሚያ እርምጃዎች ሁለቱም ወገኖች የጦር መሳሪያ ድምጾችን ዝም ለማሰኘት ያላቸውን ቁርጠኝነት የሚያንጸባርቁ ናቸው።
By both parties to quote unquote silence the guns.
ቃል አቀባዩ አክለውም ለስምምነቱ ስምምነቱ ተግባራዊነት ዩናይትድ ስቴትስ ድጋፍ እንደምታደርግ ተናግረዋል።
We understand the agenda for the Nairobi talks will also include the urgent need to expedite humanitarian assistance and restoration of services for Tigray and adjoining affected regions of Afar and Amhara in accordance with the cessation of hostilities agreement.
የናይሮቢው ንግግር አጀንዳዎች በግጭት ማቆም ስምምነቱ መሰረት ጉዳት ለደረሰባቸው ለትግራይና ለአጎራባች የአፋርና የአማራ ክልሎች አስቸኳይ ሰብአዊ እርዳታ ማቅረብንና አገልግሎቶችን ወደነበሩበት መመለስን እንደሚያካትት ተረድተናል። የፕሪቶሪያን ስምምነት ተግባራዊ የማድረግ ሂደትን ለመደገፍ የኛ ልዩ መልእክተኛ በስፍራው ይገኛሉ። በስምምነቱ አፈጻጸም ላይ ከዓለም አቀፍ አጋሮች ጋር በመሆን ለተወያይ ወገኖች የምናደርገውን ድጋፍ እንቀጥላለን።
በናይሮቢ የቀጠለውን ውይይት የዛሬው ውሎ በተመለከተ የዘገባ አስተናቀረበት ሰዓት ድረስ ከየትኛውም ወገን የተሰጠ መግለጫም ይሁን የወጣ መረጃ የለም። አንድ ለጉዳዩ ቅርብ የሆኑና በይፋ አስተያየት መስጠት ባለመፈቀዱ ምክንያት ስማቸው እንዳይጠቀስ የጠየቁ ባለስልጣንን ዋቢ አድርጎ አሶሺየትድ ፕሬስ ትናንት ባወጣው ዘገባ ውይይቱ እስከ ነገ ረቡዕ ድረስ ይቀጥላል ማለቱ ይታወሳል። የናይሮቢ ውይይት ሁለቱ አካላት በቅርቡ በተፈራረሙት ግጭት የማቆም ስምምነት አንቀጽ 6 መሰረት የሚከናወን መሆኑን ዋናው አደራዳሪ የአፍሪካ ህብረት ባወጣው መግለጫ አስታውቋል። ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ ነው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በሚመሩት ውይይት ላይ የደቡብ አፍሪካና የኬንያ ወታደራዊ መኮንኖችም በመሳተፍ ላይ ናቸው። ዩናይትድ ስቴትስና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድም በታዛቢነት ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚሁ የምናልፈው ወደ ክብር ዶክተር አርቲስት አሊ ቢራ የክብር አሸኛኘት ስነ ስርዓት ነው። የአንጋፋው ኢትዮጵያዊ የሙዚቃ ሰውና የአፋን ኦሮሞ የሙዚቃ ንጉስ አሊ መሐመድ ቢራ የአስክሬን ሽኝትና የቀብር ስነ ስርዓት በቢሾፍቱ በአዲስ አበባና በድሬዳዋ ከተሞች ተካሂዷል። በአዲስ አበባ ወዳጅነት አደባባይ በተካሄደው ስነ ስርዓት ላይ የተገኙ አድናቂዎቹ፣ የሙያ ባልደረቦቹና ከፍተኛ የመንግስት ባለስልጣናት አሊ ቢራ ስራዎቹን በተለያዩ የኢትዮጵያ ቋንቋዎች ያቀረበ የጥበብ ዋርካ ነው ብለዋል። ቀጥሎ ይቀርባል።
ባለፈው ከዚህ ዓለም በሞት የተለየው የታላቁ ድምጻዊ አሊ ቢራ የአስክሬን ሽኝትና የቀብር ስነ ስርዓት የተከናወነው በተለያዩ ከተሞች ነው። ዛሬ ጠዋት የአሊ ቢራ አስክሬን ቢሾፍቱ ከሚገኙ መኖሪያ ቤቱ ወደ አዲስ አበባ ወዳጅነት አደባባይ በኢትዮጵያ መከላከያ ሰራዊት ማርሽ ባንድ አጃብነት ተወስደዋል። የመዋጋሮቹ እንዲሁም የኢትዮጵያ መንግስት ከፍተኛ ባለስልጣናትና አድናቂዎቹ በዚህ የሽኝት ስነ ስርዓት ላይ ተገኝተዋል። በተለይ በአዲስ አበባ ወዳጅነት አደባባይ በተካሄደው የአስክሬን ሽኝት ስነ ስርዓት በርካቶች የተሳተፉበትና የህይወት ታሪኩም በአማርኛና በአፋን ኦሮሞ የተነበበበት ነበር። የአፋን ኦሮሞ ዘፈኖች ግጥም ደራሲና የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ማመር ቆጴ በተነበበው የህይወት ታሪኩ ላይ እንዳመለከተው
በአገራችን ሆነ በአፍሪካ ልጅ የማይደርቁት በርካታ ተሰጦችና ያሉት እጅግ የሚደነቅ ድምጻይ ነው። 7 ቋንቋዎችን እንደራሱ አፍ መፍቻ ቋንቋ ይናገራል። በ6 ቋንቋዎች በአፋን ኦሮሞ፣ ሶማሊኛ፣ ባህረሪ፣ አማርኛ፣ ባረብኛ፣ በስዊድሽ ቋንቋዎች ዘፍኗል። አስደናቂ የዜማ ደራሲና ሙዚቃ አቀናባሪ ነው። በዚህ መልክ ተስረቅራቂ ድምጽ ያለው የበርካታ የተለያዩ ሙዚቃ መሳሪያዎች ተጫዋች፣ ሙዚቃ አቀናባሪ፣ በ6 ቋንቋዎች የዘፈነ ብቸኛው ኢትዮጵያዊ ምናልባትም ብቸኛው አፍሪካዊ ነው።
የአሊ ድምጽ ኦፔራ ለሚባለው አዘፋፈን አመቺ መሆኑን የጠቀሰው የህይወት ታሪኩ አንጋፋው አርቲስት በሙዚቃው ዓለም በነበረው ቆይታ ከ260 በላይ ዘፈኖችን መጫወቱንም ጠቁመዋል። የሙዚቃ ባለሙያው ሰርጸ ፍረስባት አሊ ብራ በኢትዮጵያ የአፋን ኦሮሞ ሙዚቃን ከመካከለኛው ምስራቅ የሙዚቃ ቅኝት ጋር አዛምዶ የሀገሪቱን ሙዚቃ እንዲዘምን ያደረገ ባለልዩ ተሰጥኦ ድምጻዊ ነው ሲል ገልጾታል።
ኢትዮጵያውያንም በሙሉ በጣም በሚገርም የድምጽ ለዛ በሚያስደንቅ ያዚያዚያም ስልት ብዙዎች የሚሰሙት ነው። በርግጥ የኦሮምኛ ቋንቋ ምንም ጥያቄ የለውም፣ ግን የማንሰማው ቋንቋ በተመስጦ እንድናዳምጥ ያደረገን ታላቅ ጥበበኛ ነው አለብራ። ይሄን ለመሆን የረዳው በጣም በርካታ ካልቸር ከመወጣበት ከመስራቅ ኢትዮጵያ መፍለቁ ይመስለኛል። የበርካታ ባህሎችን የቋንቋ ስሜት አንደበቱ ላይ ለማጥናት መቻሉ ከጎልደን ቮይስ ጋር አንድ ላይ ተጠምሮ በጣም ቸኮሌታማ ያነጋገር ስልት የሰጠው ይመስለኛል። እንደዛ አይነት ቃና እንሰማለን ካንደበቱ ላይ ትርጉም አንፈልግም ለምን ሰማቸው ቃላት። ከዚህ በተጨማሪ ሐረር አካባቢ እንደመቆየቱ የሐረሪን ሙዚቃ ስለሚጫወት የሐረሪ ሙዚቃ ደግሞ እንደምታውቁት ትንሽ ከሀገራችን ቅኝቶች ወጣ ወዳለው ወደ መካከለኛው ምስራቅ ማቃም ወደሚባለው የሙዚቃ ቅኝት ስለሚገባ የመካከለኛው ምስራቅ ድምጻውያንን እና የአረብኛ ድምጻውያንን የማዳመጥ ልዩ ችሎታ ስለነበረው በእነሱም ዜማው ስለተቃኘ እነዚህን ሁለቱን ይዞ ኦሮምኛ የሚባለውን ቋንቋ ላይው ላይ አረብኛ ማቃም ላይ ያሳፈረው ነው የሚመስለኝ። ልክ ነው ይሄ ሙዚቃ ባለሙያዎችም ሊመሰክሩት የሚችሉት ነው። ሁለቱን ማዋሃድ አንድ የባህል ሽግግር ማካሄድ ነው። የኦሮምኛን ሙዚቃ በአንድ እርምጃ ትራንሴንድ እንዲያደርግ የማድረግ ትልቅ ችሎታ ነው፣ ትልቅ ጥበብ ነው ብያምናለሁ።
የሙዚቃ ባለሙያው አክለውም አሊ በአረብኛ፣ በአፋን ሮሞ፣ በአፋርኛና በሌሎችም ቋንቋዎች ያቀነቀናቸው ዜማዎች ለትውልድ የሚቆዩ አሻራ ናቸው ሲል ተናግሯል። የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ዳዊት ፍሩ በበኩሉ የአሊ ሙዚቃዎች ድንበር የለሽ ናቸው ካለ በኋላ መንግስትና ህዝብ ከቤተሰቡ ጎን እንዲቆም አሳስበዋል። የአርቲስቱ ባለቤት ሊሊ ብራም በአዲስ አበባ የወዳጅነት አደባባይ ለተገኙ ታዳሚዎች ንግግር አድርጋለች።
ኤክሰለንሲስ, dear families and friends.
ክብራን እንግዶች፣ ቤተሰቦችና ወዳጆች፣ ቤተሰባችንን በመወከል በዚህ ቦታ እኛና አክብራችሁ ስለተገኛችሁ ምስጋናዬን ማድረስ ፈልጋለሁ። እንድታወቅልን የምፈልገው በዚህ ባሳለፍኩትና በህይወት ዘመኔ ከባድ በሆነ ጊዜ ላሳያችሁን አብሮነትና ድጋፍ በጣም ማመስገን ፈልጋለሁ። መላው ሀገሪቱን ከልቤ ማመስገን ፈልጋለሁ።
የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳም አሊ ኢትዮጵያ ፈተናዋን እንድታልፍ ሲሰራ የነበረ ሰው ነው ሲሉ ተናግረዋል። አቶ ሽመልስ በዚሁ ንግግራቸው የኦሮሚያ ክልላዊ መንግስት ያንጋፋው አርቲስት ገድል እየታወሰ እንዲኖር የሚያስፈልገውን ይሰራል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የክቡር ዶክተር አርቲስት አሊ ቢራ የአዲስ አበባውን የሽኝት ስነ ስርዓት የተከታተለው ገልሞ ዳዊት ነበር። የድሬዳዋውን ደግሞ አዲስ ቸኮል እንደሚከተለው አጠናቅሮታል።
ድሬዳዋ ገንደቆሬ በ1940 ዓመተ ምህረት የተወለደው አርቲስት አሊ ቢራ የጥበብ ህይወቱን የጀመረው ከሙያ አጋሮቹ ጋር በመሆን የዛሬ 61 ዓመት በለጋሪ ባቋቋሙት የአፍራንቀሎ ዘመናዊ የኦሮምኛ ባንድ በኩል ነበር። አዲስ አበባ ክቡር ዘበኛ እስከሚቀላቀል ድረስም በድሬዳዋ በርካታ አዳዲስ ስራዎችን ለአድማጭ ያቀርብ ነበር። አሊ ቢራ ከድሬዳዋ ጋር ያለው ትስስር ከመወለድም በላይ ነው። አንጎራጉሮላታል፣ አምባሳደሩ አሁን አንድት ነው፣ ልጆቿን ሲረዳ ኖሯል። ድሬዳዋም ግን በየአጋጣሚዎች ለአሊ ቢራ ያላትን ክብር ስታሳይ ቆይታለች። ከፖለቲካ ጋር በተያያዘ አባላቱ ተበትነው የነበሩት አፍረንቀሎ ባንድ የዛሬ 3 ዓመት ከ58 ዓመት በኋላ ወደ ድሬዳዋ ሲመጣ ድሬዳዋ ደማቅ አቀባበል አድርጋ ነበር።
ተምታዩ ተዳሚዎች በጣም እጅግ ብዙ ናቸው እና አቀባበል ያደረጉልን በሀገራችን ኢትዮጵያ በፋስ በተለይ ኦሮሚያ ውስጥ ያለው የአቀባበልና ስነ ስርዓት በጣም ከፍተኛ ሁኔታ ደስ የሚል አበረታታ ነው። አሁን ጥረታ ከወጣን በኋላ አጥራሹን
በዚያው አመት መጨረሻ የድሬዳዋ ዩኒቨርሲቲ የክብር ዶክተሬት የተሰጠው ሲሆን ከሶስት አመት በኋላ ማለትም ከጥቂት ወራት በፊት ደግሞ ድሬዳዋ በአርቲስት አሊ ቢራ ስም አንድ ፓርክ ሰይማለች። አሊ ቢራም ከጣፋጭ ንግግር ጋር ምናልባትም የመጨረሻ ዘፈኑን ድሬዳዋ ላይ አንጎራጉሯል።
Everybody!
በተወለደ በ75 ዓመቱ ህይወቱ ሲያልፍም ድሬዳዋ ያዘማ ክለብ ሳለች ለተሽከርካሪ ዝግጁ በርካታ ኪሎ ሜትር መንገዶችን በመጓዝ የድሬዳዋን ፀሐያማ አየር በመቋቋም ከቀኑ 6 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ የአርቲስት አሊ ቢራን አስከሬን ለመሸኘት በእድሜ ላይ የተገኙ አድናቂዎቹ እጅግ በርካታ ነበሩ። ምሽት 12 ሰዓት ገደማ የአመራሮችና የሃይማኖት አባቶች ንግግር አልቆ ሰላትም ተሰግዶ ቀብር ወደ ለጋሃሬ ሲሄድም አብዛኛው ሰው በእግሩ ነበር የተጓዘው። በሽኝት መርሃ ግብሩ ላይ የድሬዳዋ ከንቲባ ከድር ጀዋርን ጀምሮ የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ፣ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማንና የሃይማኖት አባቶች ንግግር አድርገዋል። አሊቢራ ዘፈን የጀመረባት በኦሮሞ ፖለቲካ ማርት ላይም ከከተማ በላይ ጉላ አስተዋጽኦ ባላት ሰፈረ ለጋሬ ቀብሩ ተፈጽሟል። ህይወቱ ቢያልፍም በህይወት ማድረግ ያለበትን አድርጎ ዘመን ተሻጋሪ አሻራውን አኑሮ ይቸናል መሰናበቱ ግን በርካታ የሚዋጋሮቹና አድናቂዎቹ የሚናገሩት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በፕሮግራማችን ላይ ላላችሁ አስተያየቶች ወይም ቢካተቱ ብላችሁ የምትሏቸውን ርዕሰ ጉዳዮች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ
የ2022 የዓለም ዋንጫ በኳታር ያመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻይነሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎች ውስጥ ብልጭ የሚሉ ኳከብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምጽ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ታምራዊ ኃይል አብረን እናጣጥም። የአሜሪካ ድምጽ ራዲዮ
የአሜሪካ ድምጽ የዓለም ዋንጫን ወደ እናንተ ያደርሳል። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክ @voaamharic ወይም በትዊተር #voaamharic በማለት ማድረሳችሁን አትዘንጉ። ወደ ተከታዩ ዘገባ ስናልፍ ጅቡቲ የሚገኙ ኢትዮጵያውያን ስደተኞች መቸገራቸውን ገልጸዋል። ጅቡቲ ሆልሆል በተሰኘ መጠለያ ጣቢያ የሚገኙ ኢትዮጵያውያን ስደተኞች የምግብና የውሃ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ተናግረዋል። በነፋስ ምክንያት የፈራረሱ መጠለያዎቻቸውንም የሚቀይርላቸው ማጣት ታቸውን ገልጸዋል። የህክምና ቁሳቁስ ባለመኖርም ተገቢውን ህክምና ማግኘት አለመቻላቸውን ተናግረዋል። የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ለአሜሪካ ድምጽ በሰጠው የኢሜል ምላሽ የዓለም ምግብ ፕሮግራም የሆልሆል መጠለያ ጣቢያ ለሚገኙ 9000 ስደተኞች ሲያቀርብ የነበረው ምግብ በገንዘብ እጥረት ምክንያት ካለፈው አመት ጀምሮ በግማሽ መቀነሱን ጠቅሶ በዚህ አመት ግን ከመስከረም ወር ጀምሮ አቅርቦቱ መልሶ መስተካከሉን አስታውቋል። የውሃ አቅርቦትና መጠለያ ችግርም እንደተቃለለ ይገልጻል። ዝርዝሩን ገብረ ሚካኤል ገብረ መድን ያቀርባል።
ስማቸው እንዳይገለጽና ድምጻቸው እንዲቀየር የጠየቁ ጅቡቲ ሆልሆል በሚባል መጠለያ ጣቢያ የሚገኙ ኢትዮጵያውያን ስደተኞች በምግብ አቅርቦት በኩል ያለባቸው ችግር ከባድ መሆኑን ተናግረዋል። ቀደም ሲል ይሰጣቸው የነበረው ዱቄት መቋረጡንና በምትኩ በወር 6 ኪሎ ጥሬ ማሽላ እንደሚሰጣቸው ተናግረዋል። ማሽላውን የሚያስፈጩበት ቦታ ባለመኖሩም በአካባቢው ለሚገኙ አርብቶ አደሮች እንደሚሸጡት ይናገራሉ።
እናደርገው እዚህ አካባቢያችን ብዙ የሶማሌ ማህበረሰቦች አሉ። ስደተኞች ፍየልና በግ ያረባሉ እና ለእነሱ ነው የሚሸጥላቸው። በርካሽ ሆነ። 1 ኪሎ ማሽላ በ50 ፍራንክ ለእነሱ ለጅቡቲ ፍራንክ ይሸጥላቸዋል። ይሄ ደግሞ አንድ ምግብ ርካሽ ምግብ እዚህ ምግብ ገዝቼ ልብላብስ ሁለት ምግብ እንኳን አይሆንም። ስለዚህ ይሄ ነው ያለው ረሀብ መግለጽ አልችልም።
አብዛኛው እያለ ስደተኛ በቀን አንዴ ነው የሚበላ። ሁለት የሚበላ አታገኝም ማለት ያለ በጣም ከባድ ነው። በዛም በበሽታ የተጠቃ ነው። አብዛኛው ካልበላ እዛ ላይ የተፈጠረው ሁኔታ በጣም ከባድ ሳይሆን ማለት እንኳን ሳትበላ በልተህ አይቻልም። የአይምሮ እረፍት የለንም፣ ወዳችንም አይሞላም።
ስለዚህ ጉዳይ ለአሜሪካ ድምጽ በኢሜይል ምላሽ የሰጠው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR በሀብት እጥረት ምክንያት ለስደተኞች በቂ አገልግሎት መስጠት ፈታኝ እንደሆነበት ገልጿል። በዚህ ምክንያት ባለፈው አመት ባጋጠመው የእርዳታ አቅርቦት መስተጓጎል በሆልሆል መጠለያ ጣቢያ ለሚገኙ ስደተኞች በዓለም ምግብ ፕሮግራም ሲሰጣቸው የነበረው ምግብ በግማሽ መቀነሱን ጠቅሷል። በዚህ አመት ግን ካለፈው መስከረም ወር ጀምሮ አቅርቦቱ ወደ ነበረበት መመለሱን ይናገራል። ሆኖም አሁንም ለዓለም ምግብ ፕሮግራም በቂ ድጋፍ ካልተደረገለት የእርዳታ አቅርቦቱ ተመልሶ መቀነሱ አይቀርም ብሏል። ስደተኞቹ አሳሳቢ ነው ያሉት ሌላው ችግር የመጠጥ ውሃ አቅርቦት ነው። በሶስት ቀን አንዴ የሚሰጠን 10 ሊትር ውሃ ስለማይበቃን ረጅም ርቀት ተጉዘን ከኩሬ እንቀዳለን፣ በዚህም ለውሃ ወለድ በሽታዎች እንዳረጋለን ነው የሚሉት።
በጣም በረሃ ነው፣ ውሃ በጣም ያስፈልጋል። ቢሆን ግን እንደታን ያለው ውሃ እጥረታለ። በዚህ 10 ሊትር ቀርተህ አንድ ቀን እንኳን አትበቃም። ለአንድ ሰዓት ተኩል ተጉዘህ የወንዝ ምንጭ ውሃል አሸዋ ኮፈር ኮፋ ድርጋ ነው የምትቀዳው ከሱ ጋር ትመጣለህ። በዛ ምክንያት ደግሞ የውሃ ወለድ በሽታ እያዛለ።
በመጠለያ ጣቢያው ያለው የሕክምና ማዕከል በቂ አገልግሎት ስለማይሰጥ መቸገራቸውንም ይገልጻሉ። የጤና አገልግሎት ማዕከሉ የባለሙያና የመድኃኒት እጥረት እንዳለበት ተናግረው በከተማ የተሻለ ሕክምና ለማግኘት የመላክ እድላቸውም ያነሰ እንደሆነ ገልጿል።
ምንም አይነት አክሰስ የለም። ባዶ ሕክምና ያለው ለስሙ ነው ሕክምና ያለው። በትክክል የሚያክም ባለሙያ የለም። ህመማቸው ሰምቶ በደንብ ተረድቶ መፍትሄ የሚሰጥ አካል የለም። አንዳንድ ያና ብሆን ይሰርዋል።
ጓንት እንኳን ጓንት አቶ አሮጌ ጨርቅ ይነፈላ ቀጥሞ ምናምን ነው የምንጠቀሙት። አንዳንድ ጊዜ መድኃኒት ቴንክለር የላቸው፣ አንቲባዮቲክ የላቸው፣ ላብራቶሪ የሚባል ምን ነገር የለም። ምናልባት 10 ሰዎች ዛሬ ወደ ህክምና ከሄዱ ለ10 ሰዎች የሚሰጡ መድኃኒት አንድ አይነት ነው። ሪፈር ደግሞ በእድልና በልመና ነው ምታ ወርድ ማለት አለ። አንድ ልጅ አለ ሁለት ወር ተባህር ሰው አንድ ሚዲያ ላግኝተው ከዛ በሚባለም እንደገና
በሆልሆል መጠለያ ጣቢያ ባጋጠመ የጎርፍ መጥለቅለቅ ምክንያት የውሃ መስመሩ ላይ ጉዳት ደርሶ እንደነበር የገለጸው UNHCR ከያዝነው ወር አጋማሽ ጀምሮ ግን የውሃ መስመሩ ተጠግኖ አገልግሎት እየሰጠ እንዳለ አመልክቷል። በሕክምና በኩል ስደተኞች ከዜጎች እኩል አገልግሎት ያገኛሉ ይላል ድርጅቱ። በመጠለያ ጣቢያው የመጀመሪያ ደረጃ የሕክምና እርዳታ እንደሚሰጣቸው ገልጾ ከዛ በላይ ሲሆን ለተሻለ ሕክምና ወደ ጅቡቲ ከተማ ይላካሉ ብሏል። ስደተኞቹ የሚኖሩበት የድንኳን መጠለያም በተለያዩ ወቅቶች በሚነሳ ከባድ አውሎ ነፋስ ምክንያት ይፈርሳል ይላሉ። በቅርቡ በዚህ ምክንያት ከ40 በላይ የድንኳን መጠለያዎች እንደፈረሱ ገልጸው ከነዚህ ውስጥ እስካሁን የተተኩት 18 ብቻ እንደሆኑ ተናግረዋል።
በፀሐይ ተጎርቶ ቆይቶ ከዛ ኃይለኛ ነፋስ ነበር። በጣም ኃይለኛ ነፋስ እኔ አካባቢ እንዳለ 40 ምናምን መጠለያ ነው በአንድ የወደቀው ማለት ነው። የወደቁ ናቸው 40 ምናምን ያልኩ እንጂ ያልተቀደደ ወይም ያልተጎዳ መጠለያ ያለን ሪፖርት አድርገናል። እንዲፈጠን ነግረናቸዋል፣ ግን መፍትሄ ይሰጣካል።
የኛ አካል ከስራ በላይ መጠለያዎች ነበሩ። ወደ 43 የሚሆኑት ሙሉ በሙሉ ፈርሰዋል። ሐምሌ መጀመሪያ አካባቢ ወደ 18 የሚሆኑ ተጠቃላቸው። ይህ የተቀረው ግን የተካሄልን ከ ቤታችን ሰላችን በዝናብና በነፋስ ምክንያት አጥተነዋል። እንግዲህ ያለ ነው ማንም ሰው መጥቶ ያየልን አዲስ የተካልን የለም። በጣም ቅርቂ መናሸር አላቸው።
UNHCR ችግሩ ማጋጠሙን ገልጾ የፈረሱት የድንኳን መጠለያዎች በተጠና መንገድ በአዲስ መተካታቸውን አመልክቷል። ቋሚና የተሻሉ መጠለያዎችን ለመገንባት ግን የገንዘብ እጥረት አለብኝ ብሏል። ሆኖም የጅቡቲ መንግስት ለስደተኞች ሁሉን አቀፍ አገልግሎት ለመስጠት በዘረጋው አሰራር መሰረት በቅርቡ በሆልሆልና በአሊ አዴህ የመጠለያ ጣቢያዎች የተሻሉ ቤቶችን እንደሚገነባላቸው ተስፋ እናደርጋለን ይላል ድርጅቱ የሰጠው ምላሽ። በመጠለያ ጣቢያው የመብራት የስልክና የኢንተርኔት አገልግሎትም እንደሌለ ስደተኞቹ ይገልጻሉ። የስደተኞቹ ተቋም በበኩሉ የነፍስ አድን እርዳታ እንጂ እነዚህን አገልግሎቶች ለማቅረብ የገንዘብ አቅም የለኝም ብሏል። ስደተኞቹ በሁኔታው ተማረው ከመጠለያ ጣቢያው ወጥተው ወደ የመን ለመሻገር አደገኛ ጉዞ እንደሚያደርጉ የሚናገሩት እነዚሁ የመረጃ ምንጮች በመንገድ ላይም በታጣቂዎች እንደሚገደሉና ለተለያዩ ችግሮችም እንደሚዳረጉ ገልጿል።
እኛ ማህበረሰብ ምንነህ በረሃብ በበሽታ ተስፋ በመቁረጥ ምክንያት እግሩ ልመራበት ሄድ በብዛት ወደ የመን ሄድ ቁጭ የበረሃ ቅሙት ይህ መንገድ ላይ ብሞት ይቻለኛ ብሎ ብዙ ወጣት ወደ የመን ወደ ሳውዲ አረቢያ ተሰዶታል። ግን እዛ ሄደውም እንደገና በጥይት የሚገደሉት በረሃብ ይመጣሉ። ባህር ላይም በቀጀልባ ሚስት ዘምጧል።
ጅቡቲ በአራት የመጠለያ ጣቢያዎች 35000 ያህል ስደተኞችን የምታኖር ሲሆን ስደተኞቹ ከኤርትራ፣ ከሶማሊያ፣ ከየመን እና ከኢትዮጵያ የሄዱ ናቸው ተብሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። ስማቸው እንዳይ
ወደ አሜሪካ የምርጫ ዘገባዎቻችን እንመለስበታለን። ዛሬ በዩናይትድ ስቴትስ የምርጫ ቀን ነው። አሜሪካውያን የተወካዮች ምክር ቤቱ በማን አብላጫ ቁጥጥር ስር ሆኖ እንደሚቀጥል ይወስናሉ። የቴክኖሎጂ መስክ ቢሊየነሩ ኢላን መስክ ትዊተርን የገዙት ታዲያ አሜሪካ ይህን የአጋማሽ ምርጫ ለማድረግ በመተዘጋጅበት ወቅት ነበር። ታዛቢዎች እንደሚሉት በበይነ መረብ የምርጫውን ተአማኒነት በተመለከተ የሚለቀቅ የሐሰት መረጃ በገሃዱ ዓለም ችግር ሊፈጠር ይችላል። የመስክ በቁጥጥር ስር የወደቀው ትዊተር ታዲያ ለዚህ ዝግጁ ነው። በአሜሪካ ድምጽ አቲና ትሪን የተላከውን ዘገባ እንግድ ወልድ ያቀርባል።
የቴክኖሎጂ መስክ ቢሊየነሩ ኢላን መስክ ትዊተርን የገዙት አሜሪካ የአጋማሽ ጊዜ ምርጫ ለማድረግ በመተዘጋጅበት ወቅት ነበር። ታዛቢዎች እንደሚሉት በበይነ መረብ የምርጫውን ተአማኒነት በተመለከተ የሚለቀቅ የሐሰት መረጃ በገሃዱ ዓለም ችግር ሊፈጠር ይችላል። በመስክ ቁጥጥር ስር የወደቀው ትዊተር ለዚህ ዝግጁ ነው? ትጠይቃለች ቪኦኤዋ ቲና ትሪን። አዲሱ የትዊተር ባለቤት ኢላን መስክ 114 ሚሊዮን ለሚሆኑ የትዊተር ተከታዮቻቸው በዛሬው ምርጫ ለሪፐብሊካን እጩዎች ድምጻቸውን እንዲሰጡ መክረዋል። መስክ እንዲህ አይነቱን ምክር ከዚህ በፊትም የትዊተር ተጠቃሚ ብቻ በነበሩ ጊዜም ሰጥተዋል። አሁን ግን የድርጅቱ አለቃ ስለሆኑ ወሳኝ ጥያቄ ከፊታቸው አለ። ትዊተር የታማኝ የምርጫ መረጃ ምንጭ ይሆናል ወይንስ የሐሰት መረጃ ምንጭ እንዲሆን ይፈቀድለታል? የቀድሞ የፌስቡክ የሕዝብ ፖሊሲ ኃላፊ የነበሩት ኬቲ ሃርባት እንደሚሉት ኢላን መስክ ግማሽ የሚሆነውን የሰው ኃይል ባለፈው ሳምንት ከሥራ በማባረራቸው ትዊተር ምርጫን በተመለከተ የሚለጠፉ ወሬዎችን መቆጣጠር ሊከብደው ይችላል።
በትዊተር ላይ የሚለጠፉ ነገሮችን ሰዎች የሚያምኑ ከሆነ ያሳስበኛል። ምክንያቱም የተለጠፈውን የሚያስወግዱ በቂ የሰው ኃይል የላቸውም።
ትዊተር ለረጅም ጊዜ ከታማኝ የዜና ምንጭ ወቅታዊ መረጃ የሚገኝበት መድረክ ነው። በተቃራኒው ደግሞ ሐሰተኛና ስም የለሽ አካውንቶች በቅጥፈትና በጥላቻ ንግግር ሞልተውታል። ማይክል ኤድሰን ከSouthern Poverty Law Center
አሁን ችግሩ መድረኩ ቀድሞውንም በመጥፎ ወሬዎች የተሞላ ነው። አክራሪዎች የሚታመኑ ከሆነ ችግሩ ይባባሳል።
ኢላን መስክ ትዊተርን ከተረከቡ በኋላ ወፊቱ ነጻ ወጣች ብለው ትዊት አድርገዋል። ይህም የኩባንያው ምልክት የሆነችውን ወፍ ለማመልከትና በኩባንያው ላይ ሲደርሱ የነበሩ ነቀፌታዎች ማለትም እንደ ነጻ ሐሳብን ይቆጣጣራል፣ የዶናልድ ትራምፕ አካውንትንም እስከወዲያኛው መዘጋቱ አግባብ አይደለም የሚሉትን ቀድሞውንም ሲያራምዷቸው የነበሩ ሐሳቦችን ለማመልከት ነው። መስክ እንደሚሉት ወደፊት የተለጠፉ ሐሳቦችን የሚቆጣጠረው ካውንስል የተለያዩ ሐሳቦችን በሚያራምዱ ግለሰቦች የሚዋቀርና ልጥፎች የያዙትን ጉዳይ በተመለከተ ከበድ ያሉ ውሳኔዎችን የሚወስን እንዲሁም አካውንቶች መልሰው የሚከፈቱበትን ሁኔታ የሚወስን ይሆናል ብለዋል። አንዳንድ የትዊተር ተጠቃሚዎች ኢላን መስክ ትዊተርን መቆጣጠራቸውን በደስታ ተቀብለዋል። በተቃራኒው ደግሞ ትዊተር ወደፊት የሚከተለው አቅጣጫ ግልጽ ባለመሆኑ አንዳንድ ኩባንያዎች ማስታወቂያቸውን የማስነገሩን ጉዳይ ለጊዜው ያዝ አድርገውታል። መስክ እንደሚሉት ይህ ያልተገባ ጫና ውጤት ነው።
እንደ እውነቱ ከሆነ ይህ የመናገር ነጻነትን ባወጀው ፈርስት አሜንድመንት ላይ የተፈጸመ ጥቃት ነው። የማህበራዊ አንቂ ቡድኖች የመናገር ነጻነትን ለማፈን ለትዊተር መኖር ወሳኝ በሆኑት ማስታወቂያ አስነጋሪዎች ላይ ግፊት የሚያደርጉ ከሆነ ይህ ትክክል አይመስለኝም።
የህግ ተንታኝ የሆኑት ፋይዛ ፓተል እንደሚሉት ማህበራዊ ሚዲያ ትርፋማ እንዲሆን ከተፈለገ ህግና ደንብ ያስፈልገዋል።
ኢላን መስክ hasn't bought Twitter just to fritter it away. I assume he wants to make money.
ኢላን መስክ ትዊተርን የገዛው ዝም ብሎ ሊያባክነው አይደለም። እንደምገምተው ከትዊተር ገንዘብ ማግኘት ይሻል። ይህን ለማድረግ ደግሞ ማስተዋቂያ አስነጋሪዎችን መያዝ አለበት። እነርሱን ለመያዝ ደግሞ የሚለጠፉ ጉዳዮችን የሚቆጣጠሩበት ደንቦች ምክንያታዊ መሆንና ተፈጻሚ መሆንም አለባቸው።
ደንቦቹም በየደቂቃው የሚቀየሩ መሆን አለባቸው።
ዛሬ በአሜሪካ በሚካሄደው የምክር ቤቱና የአካባቢ ምርጫ የተወካዮች ምክር ቤቱ የህግ መምሪያ ሁሉም 435 መቀመጫዎች ድምጽ ይሰጥባቸዋል። 100 መቀመጫ ባለው የህግ መወሰኛ 35 ወንበሮች ለሽሚያ ክፍትናቸው ዛሬ ይሞላሉ። እስካሁን ባሉት ቀናት ተከፍቶ በነበረው ድምጽ የመስጫ ጊዜ ውስጥ 42 ሚሊዮን ተመራጭ በአካል ወይም በፖስታ ድምጽን ሰጥቷል። በዚህ ምርጫ ላይ የዛሬ 4 አመት በነበረው የአማካይ ዘመን ምርጫ ድምጽ ከሰጠው 115 ሚሊዮን የበለጠ ሰው ሊወጣ እንደሚችል አንዳንድ ተንታኞች ገምተዋል። እስከዛሬ ላለው ጊዜ ዲሞክራቶቹ በምክር ቤቱ ሁለቱም መመሪያዎች እጅግ ጠባብ በሆነ ውጤት የበላይነት ይዘው ቆይተዋል። ሰሞኑን የተካሄዱ የህዝብ ዝንባሌና አዝማሚያ ጥናቶች እንደሚያሳዩት ከሆነ ሪፐብሊካኑ የህግ መምሪያውን ለዲሞክራቶች ሊነጥቁ ምናልባትም በህግ መወሰኛውም እንዲሁ የበላይነቱን ሊቆናጠጡ ይችላሉ። ነዋሪነታቸውን በዚህ በሰሜን ቨርጂኒያ ያደረጉ አንዳንድ የአፍጋን አሜሪካውያን ታዲያ በዚህ ያጋማሽ ዘመን ምርጫ ዩናይትድ ስቴትስ በአፍጋኒስታን ላይና ከአፍጋኒስታን በመጡ ስደተኞች ላይ የምታራምደው የውጭ ጉዳይ ፖሊሲ ዋና መመዘኛቸው እንደሆነ እየተናገሩ ይገኛሉ። የማቲላህ አብዲን ዘገባ ኤደን ደረመው እንደሚከተለው ታቀርባለች።
በሰሜን ቨርጂኒያ ዛሬ ማክሰኞ ያጋማሽ ዘመን ምርጫ ለመምረጥ የተሰባሰቡ የአፍጋን አሜሪካውያን ማህበረሰብ አባላት ታሊባን እንደ አውሮፓውያን አቆጣጠር በ2021 ዓ.ም ተመልሶ ስልጣን በመያዙ ምክንያት በሀገራቸው የተከሰተውን ሰብአዊ ቀውስና የሰብአዊ መብት ጉዳይ በሚመለከት ለሚሰሩ ተፎካካሪዎች ድምጻቸውን እንደሚሰጡ አስታውቀዋል። አላህ አህራር አፍጋን አሜሪካዊት ናቸው።
ለአፍጋኒስታን ቀና የሆነ አመለካከት ያላቸውንና አፍጋኒስታንንና አፍጋናውያንን ለመርዳት የሚፈልጉትን መምረጥ አለብን።
በአንጻሩ አብዛኞቹ አሜሪካውያን መራጮች ከመጣኔ ሀብትና ከጽንስ ማቋረጥ ጋር የተያዙ ጉዳዮች ናቸው አብይ ትኩረቶቻቸው። በዚህኛው ያጋማሽ ዘመን ምርጫም የውጭ ጉዳይ ፖሊሲ እንብዛም ትኩረት አልተሰጠውም። ስካት አንደርሰን የብሩኪንግ ተቋም ባልደረባ ናቸው። በዚህ ጉዳይ ላይ እንዲህ ይላሉ።
በአጠቃላይ ያጋማሽ ዘመን ምርጫዎች፣ በተለይም ደግሞ ይሄ የአሁኑ ምርጫ ይበልጡን የሀገር ውስጥ ጉዳይን የሚመለከቱ ውይይቶች የተደረጉበት ነው። በእርግጥ እነዚህ ጉዳዮች የውጭ ጉዳይ ፖሊሲው ላይ ተጽዕኖ ያሳድራሉ። ይሄ በእርግጠኝነት እውነት ነው። ይሁን እንጂ የውጭ ጉዳይ ፖሊሲው መራጮችን ነድተው እንዲመጡ አሊያም ተፎካካሪዎችም ዘመቻ እንዲያደርጉ አላደረገም።
አብዛኞቹ አፍጋኒስታውያንም የአፍጋኒስታን መንግስት በካቡል መውደቁን ተከትሎ ወደ ዩናይትድ ስቴትስ ሲመጡና በዚህኛው ያጋማሽ ዘመን ምርጫ ላይ መሳተፍ የማይችሉ አፍጋኒስታናውያን ጉዳይ ያሳስባቸዋል። እነዚህ ዜጎች በዩናይትድ ስቴትስ ተረጋግተውና ደህንነታቸው ተጠብቆ እንዲኖሩ ኮንግረስ የአፍጋኒስታን ማሻሻያ ወይም ደግሞ ትሪፕል ኤ የተሰኘውን ሰነድ ማጽደቁ ይረዳናል ይላሉ። ሚራዌ ሳፊ ነዋሪነታቸውን በዩናይትድ ስቴትስ አድርገዋል።
ኮንግረስ ፊት ስለተሰባሰቡት ሰዎች መስማታቸውን እርግጠኛ ነኝ። በቅርብ ጊዜ የመጡ ከሰነድ ጋር በተያያዘ ምንም የተጨበጠ ነገር የሌላቸው አፍጋኒስታውያን ችግራቸው ይቀረፍ ዘንድ ትሪፕል ኤ የተሰኘውን ሰነድ መፈረም አለባቸው።
ትሪፕል ኤ የተሰኘው ሰነድ በነሐሴ ወር ላይ በሁለቱም የኮንግረስ ክፍሎች ነው የተዋወቀው። ይህ አፈጻጸም ከጸደቀም የሰብአዊነት ምህረት የተሰኘው ጊዜያዊ ፈቃዳቸው የሚያልቅና የስደተኛ ጉዳያቸው ያልተረጋገጠ አፍጋኒስታናውያን የዩናይትድ ስቴትስ ዜጋ መሆን እንዲችሉ እድሉን ይከፍታል። የዴሞክራት ሴኔተር ጂን ሻሂን እንዲህ ይላሉ።
በዩናይትድ ስቴትስ አንድ ማድረግ እንችላለን ብዬ ተስፋ የማደርገው ከሀገራቸው የለቀቁ ወደ ዩናይትድ ስቴትስ የሚመጡ አፍጋኒስታውያንም ሆኑ ስራቸው ከአሜሪካውያን ጋር በመያያዙ ወደ ሀገራቸው መመለስ የማይችሉ አፍጋኒስታውያን እዚህ መልሰው እንዲቋቋም ማድረግ እንችላለን ብዬ ነው።
ከባለፈው አመት ጥቅምት ወር አንስቶ እጅግ ብዙ አፍጋኒስታናውያን ወደ ዩናይትድ ስቴትስ መጥተዋል። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት መረጃዎች እነዚህ ስደተኞች የሁለት አመት የመኖሪያ ፈቃድ ብቻ እንዳላቸው ያመለክታሉ። ስለዚህም ትሪፕል ኤ የተሰኘው ሰነድ ካልጸደቀ የእነዚህ ዜጎች መጪና የወደፊቱ እድላቸው ምን እንደሚሆን ማረጋገጫ የለም።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። በመቀነብሩ አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቱን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች ወይም ጥቆማዎች በፌስቡክ @voaamharic #voaamharic በትዊተር እንዲሁም የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 በማለት በዋትስአፕ ድምጻችሁን ቀርጻችሁ መልእክት አስቀምጡልን፣ ይደርሰናል። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። ሰላም፣ ደህና ደሩ።